ይህ የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን መደበኛ የአምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማካፍለው የወንጌል መልእክት ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ በሚል ርዕስ ላይ የተመሰረተ ይሆናል። ክብር ለእግዚአብሔር ይሁን። ንጉሥ ዳዊት በመዝሙር 23 ላይ እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል፣ ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ፣ በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም፣ በትርህና ምርኩዝህ እነርሱ ያጸናኑኛል። በፊቴ ገበታን አዘጋጀህልኝ በጠላቶቼ ፊት ለፊት፣ ራሴን በዘይት ቀባ፣ ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔር ቤት ለዘላለም እኖራለሁ ይላል ንጉሥ ዳዊት። ርዕሱን የወሰድኩት ከዚህ ካነበብኩት ከእግዚአብሔር ቃል ውስጥ በቁጥር 3 ላይ ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ የሚለውን ቃል ነው። የእግዚአብሔር ስም የተባረከ ይሁን። ውድ አድማጮቻችን ጌታ እግዚአብሔር በምድራችን በቅርብ ጊዜ እያደረገ ያለው ነገር ከላይ ባነበብኩላችሁ በእግዚአብሔር ቃል ብርሃን ሲታይ በሰው ወይንም ከሰው የሆነ ነገር እንዳልሆነ አስተዋይ የሆነ ሁሉ የሚረዳው እንደሆነ ማየት ይቻላል። ዛሬ በምድራችን በኢትዮጵያ የምንሰማው ደስታ እንዴት ሆነ? ክፋት፣ ተንኮል፣ እብሪት፣ ማናለብኝነት ከአፍ እስከ ገደፉ በተሰማባትና በታየባት ምድር ይህ እንዴት ሊሆን ቻለ ብለን መጠየቅ ይገባናል። ውድ ወገኖቼ ዜጎች ከአምላክ በነጻ የተሰጣቸውን የህሊና ነጻነታቸውን አጥተው በሀገራቸው እንደ ባዕድ ዜጋ እየታዩ መብታቸው እየተረገጠ በኖሩባት እናት ሀገራቸው ዛሬ የምናየውን ይሆናል ያለ ነበርን? ኦፖርቹኒስት ነቢያቶቻችን አይቼ ነበር ይሉናል። በዚህ ጉዳይ እኔም ድርሻ አለኝ፣ በትምህርቴም ሆነ በሚታየኝ ራእይ ለለውጥና ለተስፋ ምክንያት ሆኜ ነበር፣ ተናግሬ ነበር የሚሉ ግብዝ የሃይማኖት መምህራን ይደመጣሉ። ታይቶ የነበር በማለት የድል አጥቢያ አርበኞች ሆነው ዛሬን ያዩና የተመለከቱ እነርሱ ስላዩና ስላሉ ይህ ሆነ ለማለት የሚያስችል የሞራልና የህሊና አቅም ያለው ደፋር ይኖር ይሆንን? ባይሆን የሃይማኖት ሰው ጸልዬ ነበር፣ አልቅሼ ነበር፣ ጾሜ ነበር ይላል እንጂ ታይቶኝ ተናግሬ ነበር ማለት እጅግ በጣም መልካም አይመስልም። በዚህ የለውጥ ሂደት ውስጥ ተሳታፊ የሆኑት ከጥቂት ወራት በፊት በሕይወታቸው ተወራርደው አምላካቸውን እየተማጠኑ በፊቱ እየወደቁ ሲለምኑ እንደነበረ የሚያውቃቸው ሰው ነግሮኛል። በዚች በምታያት ቢሮ ውስጥ ለብዙ ቀናት በእግዚአብሔር ፊት ወድቀን እየለመን ነው እንማጠነው ነበር አለኝ አንድ ሰው። ውድ ወገኖቼ እኔ እንዲህ ያለ ነገር መስማቴን ወይም እንዲህ ያለውን ነገር ማወቄን ለማሳወቅ አይደለም ይህንን እምለው። ዛሬ የማቀርበው መልእክት የልብ ገራዥ የሆነ ቃል ስለሆነ በጌታ ቃል እድል ፈንታ በሌለኝ ቦታ ራሴን ላሰልፍ ህሊናዬ ከለክለኛል፣ ነውርም አጸያፊም ነው። ይሁን እንጂ እንዲህ ባለ መንገድ ዛሬ ሀገራችን ለተጎበኘችባቸው መጎብኘቷ ምክንያቱ ማን ነው? ምስጢሩ ምንድን ነው? የዚህ ሁሉ የለውጥ ባለቤት እግዚአብሔር ነው። እግዚአብሔር ይህንን እንዲያደርግ ግድ ያለው በፍቅር ቅናት መንፈስ ለምን በምድራችን ተነሳ ብለን መጠየቅ አለብን። ስለማን ብሎ ነው ይሄን ያረጋው? እነማንን ሰምቶ ነው ይሄን ያረጋው? በመራቸው ግፍና መከራ የተቀበሉት ደማቸው ስለነጻነት ያፈሰሱት በደረሰባቸው መከራና ስቃይ ያሰሙት ጮታቸውና ጉዳታቸው የብዙዎቻችንን ህሊና ያቃጠለ የነበረ እንደሆነ ይታወቃል። መከራና ሰቆቃቸው ወደኛ ህሊና ብቻ አይደለም ወደ ፈጠራቸው ወደ ሉል እግዚአብሔር የናቶቻቸው ያባቶቻቸው የወንድሞቻቸው የራሳቸው ጩኸት ወደ እግዚአብሔር ዙፋን ተሰምቷል። ሙሴን መሪ ያደረገው የአምላክ ጥሪ ወደ እርሱ የመጣው የህዝቡን መከራና ስቃይ ባዕድ ባደረገ ልቡ አልነበረም። ምንም እንኳን የፈርዖን የልጅ ልጅ ተብሎ የተጠራ ቢያድግና ቢኖርም የእስራኤል ህዝብ መከራና ስቃይና ችግራቸው ልቡናውን ያዘና ሸክም የሆነበት ሰው ነበር። ምንም እንኳን ፈርዖን ቤተሰቡ ለሙሴ ቸርነትን ቢያደርጉለትም ለርሱ የተመቸውንና የተሳካለትን ተመልክቶ የኖረ ሰው ቢሆንም ወድ ወገኖቼ የሙሴ ልብ ግን በፈርዖን ቤተ መንግስት ሳይሆን በዚያ ቤተ መንግስት ሆኖ በልቡ የሚያስበው መከራ የሚቀበለውን የእስራኤልን ህዝብ ነው። ሙሴን መሪ ለመሆን ያበቃው በእስራኤል ህዝብ መከራና ስቃይ ልቡ በጥልቅ ያዘነና የተነካ ሰው ስለነበረ ነው። የእስራኤል ህዝብ መከራ ግድ ሳይለው የእስራኤልን ህዝብ ለመምራት ፈጽሞ አይችልም ነበር። እግዚአብሔር ሙሴን ነጻ አውጪ እንዲሆን የመረጠው ከምን የተነሳ እንደሆነ የእግዚአብሔር ቃል ያስተምረናል። ሙሴን አገልጋይ ነጻ አውጪ አድርጎ የጠራው አምላክ ለሙሴ የነገረው በዘጸአት ምዕራፍ 3 ከቁጥር 9 እስከ 10 ላይ እንዲህ የሚል ቃል ነው። አሁንም እነሆ የእስራኤል ልጆች ጩኸት ወደ እኔ ወጣ፣ ግብፃውያንም የሚያደርጉባቸውን ግፍ ደግሞ አየሁ። አሁንም ና ሕዝቤን የእስራኤል ልጆች ከግብፅ ታወጣ ዘንድ ወደ ፈርዖን እልካለሁ ብሎ ሙሴን ለሙሴነቱ ሲጠራው ሳይሆንም እናየው ሙሴን የፈለገው ላለቀሰው ለጮኸው መከራ ለተቀበለው ሕዝቤ ለሚባለው ለእስራኤል ሕዝብ እንደሆነ እናያለን። ሙሴን የጠራው እስራኤልን ሕዝብ ያለው የአባቶቻቸው የአብርሃም ይስሐቅ ያዕቆብ አምላክ ነው። ይህ አምላክ የኪዳን አምላክ ነው። ሙሴና እግዚአብሔር የተገናኙበት ምስጢሩ እዚህ ላይ ነው። እግዚአብሔር የሚያዝነለትንና መከራውን እያየ የሚራራለትን ሕዝብ የማይወድ ሰው የዚያ ሕዝብ መሪ መሆን አይችልም። እግዚአብሔር ለሚመሩት ሕዝብ የማይራሩ መሪዎችን ሲያስነሳ ሕዝቡን ሲቀጣ ብቻ ነው። ሕዝቡ ወደ እግዚአብሔር ከጮኸ ከእግዚአብሔር ይራራለታል፣ እነዚህን ደግሞ አስጨናቂዎቹን ከላው ላይ ያነሳለታል። በዘጸአት 6:5 ላይ ደግሞ እኔ ግብፃውያን የገዟቸውን የእስራኤልን ልጆች ልቅሶ ሰማሁ፣ ቃል ኪዳኔንም አሰብኩ የሚለውን ቃል ስንመለከት የሕዝቡን ልቅሶና ጩኸት እየሰማ ችላ የማይለው ጌታ አምላክ እግዚአብሔር ሕዝቡን ሊያድን ሲወርድ በሕዝቡ መከራና ስቃይ ልቡ የተነካ ሰውን የወገኑ ችግርና ሐዘን የራሱ ሐዘንና መከራ የሆነበትን ሰው እንደመረጠ እንመለከታለን። ሙሴ ተመረጠው ለሙሴ አይደለም ማለት ነው። ሙሴ እንዲመረጥ ምክንያት የሆነው የእስራኤልን ሕዝብ ጩኸትና ስቃይ ያየው አምላክ ነው። ይህንን አይቶ ባሪያዎቹን የሚያስነሳ አምላክ ነው ሊመሰገን ሊወደስ የሚገባው። ክብር ምስጋና ለስሙ ይሁን። በኢትዮጵያ ምድር እግዚአብሔር አሁን የምናየውና የምንሰማውን ያደረገው የእስራኤል ልጆች ልቅሶ ሰማው ያለውን አምላክ ያለ ፍትህ መከራ የተቀበሉትን በእስር ቤት ያለ አግባብ የታሰሩትን ደግሞ በግፍ የተገደሉትን በአምሳሉ የፈጠራቸውን የምድራችንን ሰዎች ሰቆቃና መከራ ሰምቶ እግዚአብሔር ያደረገው ነው። ንጉሥ ዳዊት በመዝሙር 23 ላይ ያለውን መዝሙር ስንመለከት ያንን የሚቀድመው መዝሙር 22 ነው። በቀደም ተከተል ብንመለከት መዝሙር 22 ትልቅ ነገር የተሸከመ መዝሙር ነው። ያንን ክፍል አውጥታችሁ ብታጤኑት መዝሙሩ የሚናገረው ጌታችን የናዝሬቱ ኢየሱስ ክርስቶስ ለሰው ልጆች ሁሉ የተቀበለውን ስቃይና መከራውን ያሳያል። መዝሙሩ ለምዕራፍ 23 መሰረት ነው። እውነተኛ እረኛ ነኝ ያለው የናዝሬቱ ኢየሱስ ከዚህ በረት ያልሆኑትን በጎቼን ሰበስባለሁ ያለው ጌታ እኔን እናንተን የምድራችንን ህዝቦች ሁሉ እንደ እረኛ ሊሰበስበን የራራልን ጌታ ነው። የነነዌ ህዝብ የኪዳን ህዝብ አልነበረም። የአብርሃም የይስሐቅ ያዕቆብ ዘር አልነበረም። ግራና ቀኙን የማያቀውን የነነዌን ህዝብ እራርቶ በዮናስ አማካኝነት ንስሐ ገብተው ከጥፋት እንዲድኑ ያደረገ አምላክ ውድ ወገኖቼ እርህሩህ አምላክ ነው። ስለዚህ በመጽሐፍ ቅዱሳችን እንደምንመለከተው ዳዊት እግዚአብሔር በሕይወቱ የሰራቸውን ሥራዎች በብዙ ትህትናና ማስተዋል ለእግዚአብሔር ክብር እየሰጠ የሚናገር ሰው ያደረገው ምስጢር እናያለን። ከላይ በመግቢያው ላይ ባነበብኩላችሁ በመዝሙር 23 ውስጥ የሚናገረው እግዚአብሔር በምድራችን ላደረገው ነገር ሁሉ የጠራ እይታ እንዲኖረን እንደ ዳዊት የእግዚአብሔርን ሥራ በታላቅ ትህትና የማየትን ጸጋ እግዚአብሔር ይስጠን። በመዝሙር 23 ውስጥ ያለውን ትልቅ እውነት ስንመለከት ሁሉንም ለማጥናት ሰፊ ጊዜ ጠይቃል። ነገር ግን ንጉሥ ዳዊት ነፍሴን መለሳት ስለ ስሙም በጽድቅ መንገድ መራኝ ይላል። በዚህ ሐሳብ ውስጥ ሁለት ታላላቅ መሠረታዊ ነገሮችን እናያለን። ዳዊት እግዚአብሔርን መላሽና መሪ አድርጎ ይናገራል። ነፍሴን መለሳት የሚለው ቃል ብርቱ እውነትን ያሳየናል። መለሳት የሚለው ቃል አንድን ነገር ወደ ነበረበት ቦታ መመለስን ሳይሆን የሚያሳየው ነፍሴን አደሳት የሚለውን ሐሳብ አመልካች ነው። በእንግሊዝኛ መጽሐፍ ቅዱሶች ውስጥ የምንመለከተው ቃል ሪስቶር የሚለውን ቃል ነው። ሪስቶር ማረግ ማለት ማደስ ማለት ነው። ነፍስ ስትታደስ በጽድቅ መንገድ መሄድ ትችላለች። ካልታደሰች ግን መሄድ አትችልም። ለምን? የሰው ነፍስ በመከራ ከመዛል የተነሳ አቅም ያጣች፣ ተስፋ የቆረጠች ልትሆን ትችላለች። መከራ የሰለጠነባት ነፍስ ተስፋ የቆረጠችና ለድብርትና ለአይምሮ መታወክ ሁሉ ልትጋለጥ ትችላለች። ነፍስ በመከራ ብቻ ሳይሆን በኃጢአት፣ በህመምና በተለያዩ የህይወት እንቆቅልሾች ልትንገላታ ትችላለች። እንዲህ በመሰለ መንገድ የምትቸገር ነፍስ ካልታደሰች፣ አቅም ያጣችና አስቸጋሪ ለሆነ መንፈሳዊ ህይወት መቃወስ አልፋ የተሰጠች ልትሆን ትችላለች። ተንከራታች፣ ዋጋ ቢስ ልትሆን ትችላለች። ብዙ ሰዎች በነፍሳቸው ላይ በደረሰባቸው ጉዳት ባስተዳደግም ሆነ በተለያየ አይነት እድሜ ላይ ሳሉ የደረሰባቸው አቢዩዝ ማንነታቸውን እስኪያጡ ድረስ በብዙ ቁስል ለረጅም ዘመን እንዲመቱ ይሆናሉ። የነፍስ እድሳትና ፈውስ ተአምር ነው፣ ድንቅ ነው። እግዚአብሔር በዚህ ቦታ ላይ የነፍስ አዳሼ ነው ይላል ንጉሥ ዳዊት። ይህንን ሁኔታ ምድራችንና ህዝባችን ያለፈበትን ሁኔታ ያሳየናል። በህዝባችን ላይ የደረሰውን ጉስቁልናና መከራ መታገስና መቀበል አልሆን ያላቸው ወደ ትጥቅ ትግል የገቡበት ህሊናቸው እረፍት የነሳቸው እሪ እያሉ የጮሁበት ሁሉም በሙያው አለኝ በሚለው ሁሉ ቅሬታውና ተቃውሞውን በተለያየ መንገድ ያሰማበት ሁኔታ በሰፊው ተካሂዷል። እንዲህ እንደተጀመረው ሁሉም እንዳቅሙ ከህሊና ህግና ከቁጭት የተነሳ የሚያደርገው ቢቀጥል ምድራችን ምን ልትሆን እንደምትችል፣ በህዝባችን መካከል ምን ሊፈጠር እንደሚችል ስናስብና ስንመዝን የሚያሳስበን ነገር ነበረ የሚታየን። ሰው በአቅሙና በችሎታው ይህንን ሲያደርግ እግዚአብሔር ግን ዝም አላለም። እግዚአብሔርም የህዝቡን ጩኸት በመከራ ያለፉትን ጩኸት ይሰማ ነበር። ልጆቻቸው የተገደሉባቸውን የእናቶችን፣ የአባቶችን፣ የወንድሞች እህቶችን፣ የወገን የጎረቤትን ጩኸት ለቅሶ ሐዘን ይሰማ ነበር። ባሎቻቸው፣ ወንድሞቻቸው፣ እህቶቻቸው ያለ አግባብ በግፍ የታሰሩባቸው፣ በእስር ቤት የሚማቅቁትን ጩኸት እግዚአብሔር ይሰማ ነበር። የእኛን ህሊና የነካውን የህዝባችንን ጩኸትና ውድ ወገኖቼ ሰቆቃ እግዚአብሔር ይመለከት ነበር። እስራኤል ሲያለቅስና ሲጮህ በሙሴ ልብና መንፈስ ውስጥ ቅዱሱ አምላክ ይሰራ ነበር። በፈርዖን ቤት ያለውን ሙሴን እየጎተጎተ ውድ ወገኖቼ ህሊናውን እየተጠቀመ እግዚአብሔር ሊሰራ ላለው ነገር ያመቻቸው ነበር። የእግዚአብሔር ስም የተባረከ ይሁን። አስቴርን በንጉሥ አርጤክስስ ቤተ መንግሥት በማኖር አይሁዳውያንን ሊጨፈጭፉ፣ ሊገሉ፣ ሊያጠፉ እቅድ በሚያወጡት ሰዎች እነሱ ባሉበት ክልልና አካባቢ ተቀምጣ ሥራቸውን ሊገለብጥ የሚችል ሥራ እንድትሠራ እግዚአብሔር በዚያ ቦታ እሷን ወገን አጋር አርጎ ለአይሁድ ሕዝብ አስቀምጦ ነበር። የእግዚአብሔር ስም የተባረከ ይሁን። አምላካችን ለሕዝባችን ቀና ልቦና፣ ገርና መልካም መንፈስ ያላቸውን ሰዎች እየቀሰቀሰ ሰው በራሱ መንገድና ዘዴ ለውጥ አመጣለው ካለበት መንገድ የተሻለውንና የሚመረጠውን አምላክ ስለ ስሙ ሲል ድንቅ ነገር በኢትዮጵያ ምድር እንዳደረገ እልልታችን ደስታችን እስካሁን እንዳላለቀ ሁላችን እናውቃለን። ሰዎች በታያቸው መንገድና ዘዴ ለወገንና ለሀገር ያደረጉትን ትግልና ያሰሙትን ጩኸት እግዚአብሔር እንዳየ እንደተመለከተ በጣም የሚታወቅ ነው። ሙሴ በእግዚአብሔር ከአምላኩ በፊት ወገኑን ሲገፋ ተቆርቁሮ ግብፃዊውን የገደለበት ቅናት በመጽሐፍ ቅዱስ ውስጥ ይታያል። ያ መንገድ ዘለቄታ ለውጥ ባያመጣም፣ በሙሴ ውስጥ ያለውን ቅናትን ወደ ገንቢ አቅጣጫ ባይመራም፣ እግዚአብሔር የሙሴን ሸክም ግን ይመለከት ነበር። ነገር ግን የሰላምና የፍቅር አምላክ እግዚአብሔር በራሱ ጊዜና ሰዓት ሙሴን በራሱ ሥልጣንና ኃይል አስታጥቆ አስነሳው። ክብር ለስሙ ይሁን። ለእኛም እግዚአብሔር የተሻለውን የተመረጠውን በፍቅርና በሰላም ቋንቋ ትጥቅና ትግልን የሚያስፈታውን ጨዋና መልካም ወደሆነ ወደ ሰላም መድረክ መንገድ የሚመራንን መንገድ እንድንከተል ሕዝባችንና ምድራችንን ዳዊት እንዳለ ነፍሴን መለሳት እንዳለ የኢትዮጵያንም ሕዝብ የመሪዎቻችንም ነፍስ መለሰልን። ክብር ለእግዚአብሔር ይሁን። እግዚአብሔር ለዳዊት ያደረገለት ሁለተኛ ነገር ምንድን ነበር? ዳዊት ያለው ነፍሴን መለሳት ስለ ስሙም በጽድቅ መንገድ መራኝ የሚል ነው። ነፍስን መመለስ በጣም ብዙ ጊዜ ላይፈጅ ይችላል። አንዳንዴ ነፍስን ለመመለስ ብዙ የፈውስ ሥራዎች መካሄድ አለባቸው። የተጎዳች ነፍስ፣ የቆዘመች ነፍስ፣ የቆሰለች ነፍስ፣ አቢዩዝ የተደረገች ነፍስ ሪስቶር ለማድረግ ለእግዚአብሔር ቅጽበታዊ ነው። አምላክ በስልጣኑ ሁሉን ያደርጋል። አንዳንድ ጊዜ እግዚአብሔር በሚሰራቸው ሥራዎች ፈውስ የነፍስ ፈውስን ሲሰጥ እግዚአብሔር ጊዜ እንደሚፈልግ እናያለን። ነገር ግን እቺ ነፍስ ከተፈወሰች ከተመለሰች በኋላ ልትሄድበት የሚገባውን መንገድ በጽድቅ መንገድ መራኝ ይላል። እግዚአብሔር ነፍሳችንን ፈውሶ ከዚህ በኋላ እንደፈለግሽኝ የሚል አምላክ አይደለም። እግዚአብሔር ያደሳት የፈወሳት ነፍስ በጽድቅ መንገድ እንድትሄድ እግዚአብሔር ይፈልጋል። የጽድቅ መንገድ ከእግዚአብሔር የሚያስማማ፣ የሚያጣጥም፣ የሚያወዳጅ መንገድ ነው። የጽድቅ መንገድ የእውነትና የፍትህ መንገድ ነው። የጽድቅ መንገድ የፍቅርና የትህትና መንገድ ነው። የጽድቅ መንገድ እግዚአብሔርን የመፍራት የመውደድ መንገድ ነው። በጽድቅ መንገድ የሚሄዱ ሁሉ ክብርን ለእግዚአብሔር ይሰጣሉ እንጂ ለሰው አይሰጡም። ነፍሴን መለሳት የሚለው ቃል ነፍሴን መለስኳት የሚባል ሆኖ ምንጊዜም አይነገርም። ስለ ስሙም በጽድቅ መንገድ መራኝ የሚለውን እኔ መራው እየተባለ አይነገርም። መሪ እግዚአብሔር ነው። ስለዚህ በጽድቅ መንገድ የሚሄዱ ሁሉ ክብርን ለእግዚአብሔር ይሰጣሉ እንጂ ለሰው አይሰጡም። ነፍሳችንን መልሶ ያልጠበቀውን ያደረገውን እግዚአብሔርን ያከብራሉ። ንጉሥ ዳዊት እንደሚያስተምረን በጽድቅ መንገድ ላይ የሚሄዱ ሁሉ ሊያውቁት የሚገባቸው ትልቅ ነገር አለ። በጽድቅ መንገድ ላይ መሪው እግዚአብሔር ነው። ንጉሥ ዳዊት ነፍሴን ያደሰልኝ የመለሰልኝ አምላኬ እርሱ በጽድቅ መንገድ መራኝ ይላል። ዛሬ በሀገራችን የሚታየውን መንገድ የሚመራው ማን ነው? ማን ይምራን? በጽድቅ መንገድ ስጋ ለባሽ ያለ እግዚአብሔር በራሱ ኃይልና ችሎታ መሄድ አይችልም። የጽድቅ መንገድ ከእግዚአብሔር ጋር ሲሆኑ የሚያምር መንገድ ነው። የፍትህ መንገድ፣ የጽድቅ መንገድ ውድ ወገኖቼ እግዚአብሔር መሪ ሲሆን የሚያምር ነው። መንገድና ሁነት እኔ ነኝ ያለው ኢየሱስ ክርስቶስ ነው። ነፍሳችንን በመመለስ ደስ እንዳለን በጽድቅ መንገድ ሊመራን ያስጀመረንን እግዚአብሔርን እንዳናሳዝነው ደግሞ መጠንቀቅ አለብን። የጽድቅ መንገድ ጥንቃቄ ይጠይቃል። በመዝሙር 16:11 ላይ የሕይወትን መንገድ አሳየኸኝ ከፊትህም ጋር ደስታን አጠገብከኝ በቀኝህም የዘላለም ፍስሐ አለ ይላል ንጉሥ ዳዊት። ኢትዮጵያ የምትሄድበትን መንገድ ያሳየን ሊመራን የሚገባው እግዚአብሔር መሆን አለበት። እሱ ሲመራ ነው ያኔ ፍስሐና ደስታ የሚገኘው። በመዝሙር 85:11-13 ላይ እውነት ከምድር በቀለች ጽድቅም ከሰማይ ተመለከተች እግዚአብሔርም በጎ ነገርን ይሰጣል ምድራችን ፍሬዋን ትሰጣለች ጽድቅ በፊቱ ይሄዳል ፍለጋውንም በመንገድ ውስጥ ያኖራል የሚለውም ቃል ጽድቅ እግዚአብሔር ባልተማከለበት ሁኔታ እግዚአብሔር ባልቀደመበት ሁኔታ ለውጥ እንደማመጣ የሁሉ ነገር ምንጭና ምክንያት እግዚአብሔር እንደሆነ በጽድቅ መንገድ እንመለከታለን። ስለዚህ እግዚአብሔር ከጽድቅ ከሰማይ ተመለከተች ማለት እግዚአብሔር ከሰማይ አየ ማለት ነው። ጽድቅ በፊቱ ይሄዳል ማለት እግዚአብሔር ከሌለ ጽድቅ የለም ወገኖቼ ፍለጋውንም በመንገድ ውስጥ ያኖራል ይላል። ስለዚህ ለምድራችን በጎ ነገርን የሚሰጠን እግዚአብሔር እንደሆነ ሁሌ ማሰብ መታመን አለብን። ምድራችን ምላሽ ላጣ ለአብዮት መፈክር በረከትን እንደማትሰጥ ተምረናል። በአብዮቱ ዘመን ብዙ መፈክሮች ተነግረው ሜዳ ቀርተዋል። ምድር ምላሽ የምትሰጠው ለፈጠራት አምላክ ነው። እግዚአብሔር ከላይ ሲመለከት ነው። ጽድቅ በፊቱ ሲሄድ ነው። ስለዚህ በምድራችን ላይ ነፍሳችንን የመለሰ ከመከራ ሰቆቃ ያዳነን እግዚአብሔር የኔና የናንተን ነፍስ ዛሬም መልሶልን ከሱ ጋር ያራምደን። ስለሆነም ከዚህ ምንማረው ነፍሳችንን የመለሰው አምላክ አብረነው ረጅም ጉዞ እንድንጓዝ ይፈልጋል። ስለ ስሙም በጽድቅ መንገድ መራኝ የጥቂት ጊዜ ጉዞ አይደለም የረጅም ጊዜ ጉዞ ነው። ስጋ ለባሽን ክንዳችን በማድረግ የሚጓዝ ጉዞ አይደለም። ሰውን በመታመን በሰው ኃይልና ጉልበት በመደገፍ በሰው ጥበብ የምንጓዘው ጉዞ አይደለም። ነፍሱን እግዚአብሔር ባይመልስላት ኖሮ የንጉሥ ዳዊት ነፍስ ትሄድ የነበረበት መንገድ ምን አይነት እንደሆነ ባይናገርም በጽድቅ መንገድ ግን ልትሄድ እንደማትችል በግልጥ ይታያል። ነፍሴን አድሶ በጽድቅ መንገድ የመራኝ ያራመደኝ እግዚአብሔር ነው። ይህንንም ደግሞ እሱ ሊያረገው ብሎ አስረግጦ ይናገራል። እግዚአብሔር ነፍሱን ባይመልስ ዳዊት በብዙ ጥፋት ጉስቁልና ውስጥ ግን ይገባል። ንጉሥ ዳዊት ከየት እንደተነሳ ማን እንደሆነ ያውቃል። እግዚአብሔር ስለ ስሙ ሲል በጽድቅ መንገድ ባይመራው መልካም ነገር በሕይወቱ ለማየት ፈጽሞ እንደማይችል ይረዳ ነበር። ውድ አድማጮች ስለሆነም እንደ ንጉሥ ዳዊት እኔና እናንተ እግዚአብሔር ስለ ስሙ ብሎ በጽድቅ መንገድ እንዴት እንድንሄድ እንዳደረገው እያስተዋለ እግዚአብሔርን ስለነዚህ ሁለት ነገሮች እያመሰገነ ይንቅኔ እንደተቀኘ እኛም በፍጹም ትህትና እግዚአብሔር ስለ ስሙ ሲል ነፍሳችንን እንዳደሰ የምድራችንን ጉስቁልና እንዳነሳ ስለ ስሙ ሲል በጽድቅ መንገድ ደግሞ በዘለቄታ መንገድ እንዲመራን ስለ ምድራችን ልንጸልይ በበጎ ህሊና ልንሞላ በእግዚአብሔር ልንደገፍ ክብርና ምስጋና ለእግዚአብሔር ልንሰጥ ይገባናል። ንጉሥ ዳዊት ከዘመረው መዝሙር መርሳት የሌለብን ትልቅ ነገር አለ። ዳዊት ነፍሱ ታድሳ ተፈውሳ እግዚአብሔር በሚገኝበት የጽድቅ መንገድ መሄድ የቻለው እግዚአብሔር ስለ ስሙ ሲል ባደረገው የምህረት ሥራ እንደሆነ ይናገራል። ስለ ስሙም በጽድቅ መንገድ መራኝ ይላል። ብዙ ነገር ይሆነልን ከኔ ተነሳ ከነከሌ ተነሳ ብለን ከእግዚአብሔር ውጪ ሌላ ማንንም ምክንያት አድርገን እንድንናገር እግዚአብሔር አይፈልግም። እግዚአብሔር ለቅሷችንን ችግራችንን መከራችንን ሰማ እንጂ ጽድቃችንን በጎ ነገራችንን አይደለም። ይህንን የገለጠበት አገላለጡ ውብ እንደሆነ መርሳት የለብንም። ስለ ስሙ በጽድቅ መንገድ መራኝ ማለት ንጉሥ ዳዊት ከቁመናዬ ከመልኬ ከማንነቴ ከጀግንነቴ ከጉብዝናዬ ከዘሬ ብሎ አላለም። እግዚአብሔር ስለ ስሙ ሲል በጽድቅ መንገድ እንደመራው ዳዊት ይናገራል። ዛሬ በእኛም አገር የሆነውን ነገር እግዚአብሔር ስለ ስሙ ሲል ያደረገው እንጂ ከማንም ከምንም የተነሳ የሆነ አይደለም። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 24 ላይ ስጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነው፣ ሳሩ ይጠወልጋል አበባውም ይረግፋል። እንዲሁም በኤርምያስ 17:5 ላይ እግዚአብሔር እንዲህ ይላል፣ በሰው የሚታመን ስጋ ለባሽን ክንዱ የሚያደርግ ልቡም ከእግዚአብሔር የሚመለስ ሰው እርጉም ነው የሚል ቃል አለ። እግዚአብሔር በጽድቅ መንገድ ለመሄድ ሌላ እርግማን እንዳይመጣብን ይህንን ቸርነትና ድንቅ ነገር በፍቅርና በትህትና በተሞሉ ሰዎች እግዚአብሔር ራሱን በምድራችን ገልጦ ስላደረገልን ነገር እግዚአብሔርን እያመሰገንን በቀጣይ ሁኔታ በእግዚአብሔር በአምላካችን ፊት በትህትና ለመመላለስ ያብቃል። ሰማችሁትን ሁሉ ለበረከት ያድርግላችሁ። ሞቶ በተነሳው በኢየሱስ ክርስቶስ
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም ማስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረ ገጻችን www.wangel.org ወይም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን ነው።